አቶ ገብረ እግዚአብሔር፣ በእርግጥ የተጠያቂነት ጉዳይ በሙስናን በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው በእናንተ ተጠያቂነቱን በተመለከተ የሕግ ጉዳይ የሚሰራውና አለ ወይ ተጠያቂነቱን? ቀደም አቶ ግርማ የሚያነሷቸው ሐሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የተሳተፉ አካላትን ተጠያቂ ለማድረግ በሚከድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርሶን ሐሳብ እንስማ። አቶ ገብረ እግዚአብሔር
መሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤልና አቶ ግርማ ያነሱትን ሀሳቦች አፕሪሼት አድርጌ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበልና ሙስና ፈጽሞ መከላከል አይቻልም ኦር ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም፣ ወንጀል እንዳጠቃላይ ማስቆም አይቻልም። መከላከል ይቻላል። የመከላከል ደረጃው ስንመዝን በምን ደረጃ ነው መከላከል የምንችለው የሚለው ያው ራሱ የቻለ አንድ ጉዳይ ሆኖ፣ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ። ሙስና ደግሞ የወንጀል አንድ አካል እስከሆነ ድረስ ያው ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው። አይሚን የቆየ የኖረ ነው እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንጻር ጥሩ ስራ ተሰርቷል ማለት ተፈልጎ ነው። ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል። ቅድም እንደገለጽኩት ከትንሽ ዋይ ቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የፍትህ አካላት ጨምሮ ከምሰራበት ተቋም ጀምሮ ሙስና የማይፈጽም ሰው የለም ማለት አንችልም። አለ ግን ሙስና ተፈጽሟል ተብሎ ምርመራ ተጀምሮ ያስቆምነው ከተጠያቂነትም ያዳነው ሰው አለ ብዬ አልወስድም። እኔ እንደ ግሌ በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶች ለመስራት እድል አግኝቼ ነበር። ለምሳሌ ባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ። ወደ 1.8 ቢሊዮን ገንዘብ የተጭበረበረበት ሁኔታ ነበር። ግኝት ራሱ ያው ከውስጥ ባሉ ሰራተኞች ከቶፕ ሌቭል ማናጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፉበት ወንጀል ይህንን ግኝት ተገኝቶ ነበር የዛሬ 2 ዓመት። ለምሳሌ እኔ የጥናት አካል ስለነበርኩኝ የጥናት አባል ስለነበርኩኝ ከዛ ችግሮቻችን ምንድን ነው፣ የሙስና ወንጀል በመከላከል ረገድ ምንድን ነው ችግር የሆነብን የሚለውም ፍርድ ቤቶችን አቃቢ ግን ፖሊስን ያካትት አንድ ጥናት ማከናወንን ነበር። በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል። እኛም ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው፣ ቅድም የገለጽኳቸው ህጎች አሉ፣ ዓለም አቀፍና ብሔራዊ ህጎች አሉ። በእነዚያ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ፣ ይሄ በአፈጻጸም ነው። ለምሳሌ አቃቢ ህግ ክስ ይመሰርታል፣ ይከራከራል፣ በመጨረሻ ፍርድ ቤት ነው ውሳኔ የሚሰጠው። በዚህ ሁኔታ ያው ቅድም የጠቀስኩት አዋጅ ቁጥር 881 ላይ የተቀመጡ የወንጀል ዝርዝሮች እና ቅጣታቸው ሙሉ በሙሉ ያለመተግበር ክፍተቶችም መኖራቸው ጥናታችንም አሳይተዋል ማለት ነው እና
ምንድነው መነሻ ምክንያታቸው ማለት እንደዚህ አይነት ለተገቢው ቅጣት እንዳያገኙ ያደረጋቸው በዛው ውሳኔ ውስጥ እርሶ እንደገለጹልን እንደዚህ አይነት ውሳኔ እንዲወሰን ያደረገው እናንተ የተደራጀ ማስረጃ ባለማግኘታችሁ ምክንያት ነው ወይስ ቅድም ያነሳሁት አይነት ፖለቲካዊ ተጽዕኖች መኖራቸው ነው? ምንድነው ምክንያቱ? አስተማሪ ቅድም አቶ ግርማም አስተማሪ የሆኑ ቅጣቶችን አልተመለከተንም የሚል ሐሳብ ማንስተው ስለነበረ ነው።
ብዙ አሁን እዚህ ባዋራቸው ምናልባት ቴክኒካል የሆኑ ነገሮችም ስለሚኖሩ ከሚል ነው። ለምሳሌ ወንጀል ፈጽሞ የሚደበቁ ፖሊስ በአግባብ ፈልጎ ወደ ፍርድ ቤት ያለማቅረብ፣ ከቀረቡም ፍርድ ቤት በተለያዩ ምክንያቶች ቴክኒካል የሆኑ ነገሮች ስለሆኑ ነው። አክቹዋሊ ሙስና ለምሳሌ ሙስና ተብሎ ለብቻው ከወንጀል ሕጉ ተነጥሎ ሲወጣ ልዩ ሕግ ተደርጎ ሲወጣ አንደኛ የሙስና ወንጀል ባህሪው አደገኛ፣ ውስብስብ፣ ቅድም አቶ ሳሙኤል ሲገልጹት እንደነበረው አቶ ግርማም ሲገልጹት እንደነበረው በማህበረሰቡ በሕዝብ በሀገር ላይም ከባድ አደጋ ሊያስከትል የሚችል እንደመሆኑ መጠን ራሱ በቻለ አዋጅ የሚመጥን ቅጣት አጥፊዎችን የሚመጥን ቅጣት የያዘ መውጣት አለበት ተብሎ ለብቻው የወጣ ሕግ ነው። ነገር ግን በዚህ አነስ ያለች የዳሰሳ ጥናት በምንሰራበት ጊዜ እነዚህ የሙስና ወንጀሎች በወንጀል ህጉ ላይ ከተቀመጡ ቅጣቶች የተለየ ቅጣት እንደማይሰጥ፣ አግባብነት የሌላቸው ማቅለያዎች፣ ገደቦች በመኖራቸው እንዲሁም ደግሞ ወንጀሎች ወንጀለኞች ፖሊስ በማቅረብ ረገድ ደግሞ ክፍተት መኖሩ
ያው ያክቹአሊ የፖሊስ ክፍተት ብቻ ሳይሆን ከአጣዩ ጋር ተጠናብይቶ በመስራት ምረገር እንደዚህ አይነት ያፋጥም ችግሮች በመኖራቸው ሙስና ወንጀል በሚፈለገው ልክ ተከላክለናል ማለት ይቻላል አይመስለኝም። እኔ ሜሽርም አድርገው ሐሳብ ነው።
አቶ ሳሙኤል ወደርሶ ልምጣና ቀደም ተጠያቂነቱ ላይ ሐሳብ ለማንሳት የፈለጉ ይመስለኛል በኋላ ይመጣልን ብዬ ነው። አቶ ገብረ እግዚአብሔር ከነሱ አንጻር ከተጠያቂነት አንጻር እርሶ የሚሉን ነገር ካለ በሙስና ተጠያቂነት በተመለከተ አቶ ሳሙኤል ይሰማውታል? አቶ ሳሙኤል
አው ይሰማኛል።
ከተጠያቂነት ጋር በተያያዘ አቶ ገብረ እግዚአብሔር አሁን የሰጡት ሐሳብ አለ ቀደም ሲል አቶ ግርማ የሰጡት ሐሳብ አለና ተጠያቂነትን በተመለከተ
ተቆራረጠ ነው
የርሶ ድምፅ አይደለም የርሶ ድምፅ ለኛ ይሰማናል የኔ ድምፅ ሰማውትም
ይሰማኝ ነው ይሰማኝ
አው የኔ ድምፅ ሰማውት
አይደለም ይቆራረጣል ትንሽ
ያቶ ሳሙኤል ስልክ ትንሽ የሚያስቸግር ስለሆነብን ነው ውይይታችን መቀጠላችን የተሻለ የሚሆነው አቶ ሳሙኤል በገቡበት ሰዓት ስለርሳቸው ጋር እናነሳ ነው የሚሆነው። አቶ ግርማ እርሶ በሚያነሱልኝ ጉዳዮች ሐሳቦች እያነሳን እንምጣ። ተጠያቂነቱ ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለ ወደሱን ሐሳብ መስጠት ይችላሉ። ነገር ግን ሐሳብ እንድትሰጡበት የፈለኩት መንግስት 7 አባላት ያሉት የጸረ ሙስና ብሔራዊ ኮሚቴ ማቋቋሙን አስታውቆ ነበር እንደሚያውቁት ዳር 8 2015 ዓ.ም ተመረጠ። ከዛ በኋላ ማንዴ ግምገማ የተደረገበት ሁኔታ እንደነበር አስታውሳለሁ። ከዛ ውጪ ሙስና የሀገሪቱ ብሔራዊ ደህንነት ስጋት መሆኑን በዛው ወቅት ጠቅላይ ሚኒስትሩ ብሔራዊ ኮሚቴውን ባሳወቁበት ጊዜ ገልጸው ነበርና የዚህ አይነት በጸረ ሙስና ብሔራዊ ኮሚቴው በእርግጥ ችግሩን ለመቅረፍ የሚያስችል መንገዶች ይዷል ወይ? በሱ ጉዳይ ላይ ያለው ታሳብ ምንድነው?
አይ ቲንክ ብሔራዊ ኮሚቴም ከዛ ደግሞ በየክልሉምና ከተማ መስተዳድሮቹ ተመሳሳይነት ያላቸው አደረጃጀቶች ተመስርተዋል። እነዛ አደረጃጀቶች በሚጠበቅባቸው ሌቭል ለምሳሌ እኔ ያንን አደረጃጀት እንዴት ነው የተረዳው? የጸረ ሙስና ኮሚሽኑ በቂ የሆነ የፖለቲካ ድጋፍ አግኝቶ ሙስናን ለመከላከል የሚችልበትን እድል ቢፈጠርለት ተብሎ የተዋቀረ ይመስለኛል። ግን በዛ ልክ የጸረ ሙስና ትግሉ ትምህርታዊ በሆነ መንገድ አሉ የሚባሉትን ችግሮች ሊቀርፍ በሚሄድበት መጠን ይሄዷል የሚል አረዳድ የለኝም። ህብረተሰቡ ምን ያረዳድ የለው። እኔ አሁን የኔን አይደለም እኔ አሁን እኔ በግሌ እኔ ምንም የምሆነው ነገር የለም። ግን ህብረተሰቡ መከላከሉ ላይ ከዛም ደግሞ መከላከሉን አልፎ ወንጀል ላይ የተሳተፉ ሰዎችን ተጠያቂ ከማድረግ አንጻር ተገቢ ያህል ተሄዷል ብለን ብንጠየቅ እኔ አሁን መቼም አቶ ገብረ እግዚአብሔር ከፋይሉ ጋር ስለሚኖሩ አንድ ሁለት ብለው በቃላቸው የተወሰነ ፋይል ሊነግሩን ይችላል። ህብረተሰቡ ግን ወጣ ብለህ እስኪ በቅርቡ በሙስና ተከሶ የተጠየቀ የምታውቀው ባለስልጣን አለ ወይ ብለህ ብትል አንድም ሰው ሲጠርቶ ሊነግር አይችልም። ምክንያቱም የለማ ዜና አይደለም። ሰዎች እንደዚህ አይነት ነገር ትምህርት እየወሰዱ አይደለም። በግድ ባለስልጣን ተይዞ መታሰር አለበት ማለት አይደለም። ግን ወይም ደግሞ ክሊን መሆናችን እንትን መደረግ አለበት። እና በተለይ ሙስና ፐርሰፕሽን ነው ብለን እንትን የምንል ከሆነ ከእንደዚህ አይነት ነገር ነፃ የሆነ ህብረተሰብን መሰረታለን ብለን የምንል ከሆነ ንጹህ ነው የሚለውን ነገር ነው። እስኪ ሰዎች አሉ የተቀየሩ ተቋማት አሉ። በነገራችን ላይ ለምሳሌ ቅድም ቀበሌ ምናምን ሲባል የለም አዲስ አበባ ላይ ለምሳሌ ቀበሌ የለም ወረዳ ነው ያለው። አዲስ አበባ ላይ አሁን መታወቂያ ለማግኘት ሙስና ሱስ የሌለበት ሰው ሙስና መስጠት የለበትም። መብቱን በአግባቡ ማግኘት መታወቂያ ማግኘት መብት ነው። ግን አሁን ከመታወቂያ ጋር ተያይዘው የሚነሱት ችግሮች ወደ አዲስ አበባ የሚፈልሰው ህዝብ በሙሉ የአዲስ አበባ መታወቂያ ማግኘት ይፈልጋል። ስለዚህ ይሄንን እንደ ችግር ቢያነሱት ሙስና ነው ብለን ልንወስደው አንችልም። ግን የአዲስ አበባ ነዋሪ የሆነ አዲስ አበባ ውስጥ ተወልዶ አድጎ እድሜው 18 ዓመት የሞላ ሰው ያለምንም ቢሮክራሲ መታወቂያ የሚያገኝበት አለ። ለውጥ የተደረገባቸው ቦታዎች አሉ። እኔ ቢሮ ብትመጣ አገልግሎት በአዴክ አግኝተ ትወጣለህ። ግን እነዚህ ሁለት ሶስት ቦታዎች ላይ ያሉትን ነገሮች አስፍቶ ህብረተሰቡ የፈለገበት ቦታ ሲሄድ አገልግሎቱን በተቀላጠፈ ሁኔታ አግኝቶ ይሄዳል ወይ አይመላለስም ወይ? እኔ የምለው ምንድን ነው እንደውም ከተማ ውስጥ የምናየው የትራፊክ መጨናነቅ አብዛኛውን የመንግስት ተቋማት ዛሬና ነገና ተያሉ የሚያመላልሶቸው ዜጎች ናቸው ብዬ ነው የማምነው።
አቶ ሳሙኤልን በዚህ ስልክ ላይ ለማካተት ጥረት እያደረኩኝ ነበር መልሰው ሐሳባቸውን መግባት ከቻሉ በሚል ነበረ። በዚህ ጉዳይ ላይ አንዱ የኮሚቴው አባል የነበረው የፍትህ ሚኒስቴር እንደነበር አቃለሁኝና ምናልባት አቶ ገብረ እግዚአብሔር በእርግጥ እርሶ ከሙስና ወንጀል ተጠያቂነቱ ጋር በተያያዘ ባለ ዳይሬክቶሬት ውስጥ ነው የሚሰሩት ይህ ጉዳይ ቀጥታ ላይ መለከቶ ይችላል። ግን ከዚህ በብሔራዊ ኮሚቴ በማቋቋም ችግሩን ለመፍታት የሄደበትን ርቀት ላይ የሚሰጡን ሐሳብ ካለ።
ያ ብሔራዊ ኮሚቴ የተቋቋመበት ዋና ምክንያት ሙስና ምናልባት ወደ ከፋ ደረጃ ሂዶ የሀገሪቷ ችግር የሀገሪቷ አደጋ እንዳይሆን ማስቆም መከላከል ይቻላል ከሚል አንጻር ተቋቋመ ነው። እንዳጋጣሚ ሆኖ ከምርመራ ውስጥም አምስት የምርመራ ቡድኖች ነበሩና አንድ ቡድን ምርመራው ነበርኩ እኔ ነበር የፋይናንስ የሚፈጸሙ ወንጀሎች እንደ አመት አካባቢ በሱ ስንሰራ ቆይተን በኋላ መዝገቦቹም ተቃላይ ምርመራም ወደ መደበኛ ስራ አንድ ማድረግ ይቻላል ስለተባለ በዛው ያው ተጠያቂ ተማረጋገጥ ሂደቱ ቀጥሏል ማለት ነው። ሶሱ ራሱ የፈጠረው ንቅናቄ በጣም ጥሩ ነበር ቢሆንም ወስደው ወንጀል ፈጻሚዎች ብዙ ተጠርጣሪዎች ወደ ህግ ማቅረብ ተችሏል። በዛው ልክም ተገቢ ቅጣትም እንዲያገኙ ተደርጓል። በተለይም ከሴንሲቲቭ ከምንላቸው ተቋማት ጋር ተያይዞ የሚፈጸሙ ወንጀሎች ከኢሚግሬሽን እና ዜግነት አገልግሎት ጋር ተያይዞ ከባንኮች ጋር ተያይዞ እንዲሁም ከመሬት ጋርም ተያይዞ ትኩረት የተደረገባቸው አካባቢዎች ነበሩ። እነሱም በተገቢ ሁኔታ በቂ ነው ባይባልም ግን ባለን አቅም መርማሪም ቃቤ ህግም ፍርድ ቤትም ባላቸው አቅም ከጥያቄዎች ለማረጋገጥ የተሻለ ሂደት ተችሏል እያስባለሁ። እስካሁንም ክርክራቸው የቀጠለ ተከሳሾች አሉ። ስለዚህ እኔ በዚህ ጉዳይ ያው ቅድም አቶ ግርማ እንደጠቀሱት ያው ኬዞች መጥቀስ ባልችልም ግን ደግሞ ያው ምስራበት ዳይሬክቶሬት እንደመሆኑ መጠን ያው ብዙ ተጠያቂነቶችን ማረጋገጥ ይችላል ብዬ ነው ማለት። ከነ ድክመቱ ከነ ጉድለቱ ባልኩት ወንጀል ፈጽሞ የሚደበቁ ተጠርጣሪዎች ይኖራሉ፣ ክስ በሌለበት የሚከናወንባቸው ይኖራሉ። ክርክሩ በትክክል ወንጀል ፈጻሚዎች ይዘህ ተከታትለህ ወደ ማረሚያ ቤት ልከህ የእጃቸው እንዲያገኝ በማድረግ ረገድ አሁንም ድክመቶች አሉ ቢያስባሉ፣ እንዳጠቃላይ ግን ተጠያቂነት በማረጋገጥ ረገድ ብዙ ርቀት እየተካሄደ ነው ቢያስባሉ። ቅድምም ራስ እንደ ጥያቄ መነሻ አድርገህ እንደተገለገልክበት የብሔራዊ ኮሚቴ የተባለው ራሱ ሙስናን ለመታገል አስፈላጊ ሆኖ ስላገኘ ምናልባትም መደበኛ የተባሉ የሙስና መታገያ ተቋማት እገዛ ድጋፍ ያስፈልጋቸዋል በሚል እሱ መቋቋሙ በተወሰነ ጊዜም ቢሆን የተሻለ ስራ መስራቱ ነው ያለኝ ግንዛቤ ማለት ነው።
ሙስና መዋቅራዊ ችግር ነው የሚሉ አሉ። ይሄ ስቴት ካፕቸር በሚል የሚነሳውን አይነት መንግስታዊ መዋቅርን ይዟል ኢትዮጵያ ውስጥ የሚሉ አሉ። መንግስት ደግሞ የብሔራዊ ደህንነት ስጋት ነው ከሚል ውጪ በዚህ ደረጃ የሚፈረጀው አይነት የፈረጃው የሚቀበልበት መንገድ እስካሁን አላየንም። እና በኢትዮጵያ ውስጥ ቅድም ስናነሳቸው ከነበሩ አንጻር ችግሩ በዛ መንገድ አለ ማለት እንችላለን? እንዴት ነው የምንገልጸው የሙስናውን ደረጃ? አቶ ግርማ
እንግዲህ የሚታረሱ ሀሳቦች አሉ፣ ጥናት መመለስ ያለባቸው ነገሮች አሉ። አሁን አቶ ገብረ እግዚአብሔር ቅድም ሲያነሳው እንደነበረው ለምሳሌ ብሔራዊ ኮሚቴው ሲቋቋም የህልውና አደጋ ነው ሙስና ተብሎ ነው ብሔራዊ ኮሚቴ ተቋቁሞ ትግሉ በከፍተኛ ፖለቲካ አመራር ጭምር መመራት አለበት ተብሎ ነው። እንድ ቅድም እንደነገርኳችሁ በተደጋጋሚ ደግሞ ጠቅላይ ሚኒስትሩ የሚያነሱት ኢት ካፕቸርድ የሆነ የሙስና እንትን የለብንም እያሉ ነው። እኔ እንደዚህ አይነት ክሊራንሶች ይመቹኛል። ለምሳሌ የለብኝም እንደዚህ አይነት ነገር ብሎ ሲባል አይ አለባችሁ ብሎ የሚመለከተው የጥናት አካል ቅድም እንዳነሳሁት እንደነ ሳሙኤል አይነቶቹ ወይም ደግሞ የጸረ ሙስናው ተቋሙ አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተስየ ተሰጠው ሌብነት ይከናወናል የሚለውን ነገር በጥናት መረጋገጥ አለበት። እዛን ጊዜ እኛ እንደ ፖለቲከኛም ለትግል ያመቸናል። አሁን ግን እኛ ልናጠና አንችልም፣ መገመት ነው የምንችለው። ግን ህዝቡ የሚያሰማው ሮሮ መዋቅራዊ ከሚለው ይልቅ የእናትን መቀነት የሚያስፈታ አይነት ጉዳዮች አሉ። ለምሳሌ ደንብ ማስከበር ሄደህ ህገወጥ ግንባታዎች በከተማ ውስጥ ሲከናወኑ ዝም ይባላል። ደግሞ ህጋዊ የሆነ ቤትህን ደግሞ ቀለም ቀባለው ብለህ ስትሄድ ደግሞ አቆም የሚልህ የህግ አካል ይመጣብሃል። እንደዚህ አይነት ምን አነስተኛ ናቸው ልንላቸው የምንችለው ከቮሊዩም አንጻር ሊሆን ይችላል። ግን እነዚህ አነስተኛ የምንላቸው ግን ህብረተሰቡን መሬት ውስጥ በመክተት ህብረተሰቡ የተረጋጋ ህይወት እንዳይመራ ምናልባትም ደግሞ እሱም ደግሞ በሌላ መንገድ ይህንኑ የሚያስመልስበት በሌላ የሙስና ዙሪያ ጥምጥም ውስጥ የምንገባበት ሁኔታዎች ይታያሉ። ሶ አገልግሎት አሰጣጥን በተመለከተ የሚከሰቱ ችግሮችን በደንብ ለይቶ መፍትሄ መፈለግ ያስፈልጋል። ይሄ የጸረ ሙስና ኮሚሽን አንደኛ ተግባሩ ህብረተሰቡ ከዚህ ጋር እንትን አድርጎ እምቢኝ የሚልና እጮሃለሁ መብቴን አልገዛም የሚል ህብረተሰብ የመፍጠር ስራ ትልቁ ስራቸው ነው የጸረ ሙስና ተቋሞች። ከዛ ያለፉት ናቸው እንግዲህ በአቃቢ ህግ ተከሰው ወደ ወንጀል የሚቀርቡት። ስለዚህ እኔ ጥናት የሚፈልግ ነገር አለው። ጥናት የሚፈልገው ደግሞ ከፍተኛ የፖለቲካ ኃላፊዎች የተደራጀ ሙስና የለብንም ይላሉ በአደባባይ እየተናገሩ ባለበት ጊዜ ውስጥ አለ ደግሞ አስጠንቶ ማቅረብ ይኖርበታል። ዩኒቨርሲቲዎች ሊሆኑ ይችላሉ፣ ሌሎች ተቋሞች ሊሆኑ ይችላሉ። ያንን ውጤት ተጠቅመን ነው እንግዲህ እኛ አይ አለባችሁ ብለን ትል እናደርጋለን። ከዛ ውጪ ግን ያው በኢትዮጵያ ውስጥ እንደተለመደው የፖለቲካ ስንክሳ ገዥው ፓርቲ እጅ የተቆሙ ሌባ ማለት እሱ በኢዜማ መነጽር ብዙ የሚያስኬድ አይደለም። እኛ እንደውም ሙስና ሲባል በተቃዋሚ ፖለቲካ ፓርቲዎች ጭምር ነው ያለው ብለን እናምናለን። ለምሳሌ የፖለቲካ ፓርቲዎች ሙስናን እንዲታገሉ አንደኛው የትግል መስካቸው አድርገው እንዲይዙት እናምናለን። ነገር ግን ብሔራዊ ምርጫ ቦርድ ለፓርቲዎች የሚሰጠውን ገንዘብ በተጨበረበረ ማስረጃ የሚወስዱ የፖለቲካ ፓርቲዎች አሉ። እነዚህ የፖለቲካ ፓርቲዎች አያርግና ስልጣን ቢይዙ አገር ይሸጣል። ይሄ በግልጽ በአደባባይ መነገር ያለበት መወገድ ያለበት ሙስና ነው። እና እነዚህ አይነት የፖለቲካ ፓርቲዎች ሙስናን ይከላከላሉ ብሎ ማለት ድመትን ወተት ማስጠበቅ ነው። በጣም ግልጽ ለመሆን የሌላቸው የአካል ጉዳተኛ መጠን፣ የሌላቸው የሴት አባላት ቁጥር መረጃ ለምርጫ ቦርድ እየሰጡ የፓርቲ ድጋፍ የሚወስዱ የፖለቲካ ፓርቲዎች ያሉበት አገር ነው። ስለዚህ የኢትዮጵያን የሙስና ትግል የፖለቲካ ፓርቲዎች ግንባር ቀደምነት ይመሩታል የሚል ሀሳብ ያለው ሰው ካለ ስህተት ነው።
ምናልባት አቶ ገብረ እግዚአብሔር በዚህ ጉዳይ ላይ የሚሉኝ ነገር አለ?
አቶ ግርማ ደጋግሞ ከተናገሩት ጋር የምስማማው ጥናት ያስፈልገዋል በሚለው ነጥብ ላይ ነው። እዚህ ላይ ግን ያው ሀሳብ ሰጥቼ ማለት የምፈልገው ደግሞ እንደ ግለሰብ ስርዓታዊ ሙስና ወይም ደግሞ ሴት ካፕቸር የምንለው አይነት ሙስና በሀገራችን እኔ እንደ ግለሰብ አለ ብዬ አላምንም። የለም ስርዓታዊ የሙስና ወንጀል ማለት በጣም ከባድ ሙስና ወንጀል እኮ ነው። ቶታሊ የሀገር ህልውና ራሱ ጥርጣሬ ውስጥ የሚከት የህዝብ ህልውና ራሱ አደጋ ውስጥ የሚከት ጥቂት ቡድኖች ከከፍተኛ የመንግስት ባለስልጣናት ጋር በጥቅም በመፋጠር በባለሀብቶች በነጋዴዎች ቁጥጥር ስር የሚወድቅበት ነው። ስርዓታዊ ሙስና ምንድነው? ዝም ብለውን በግርድፉ ስንገልጸው የመንግስት አካላት የሚባሉ ቆጣጠራቸው በሀገሪቷ የህዝብ ተወካዮች ምክር ቤት የምንለው ሳይሆን ባለሀብቶች፣ ጥቂት ነጋዴዎች፣ ኢንቨስተሮች የሚቆጣጠሩበት ሁኔታ ያለበት ነው። ይሄ ሙስና ወንጀል ማለት ነው። ከዚህ አንጻር ስርዓታዊ ሙስና አለ ማለት በፍሬ መናገር የምችለው አይቻልም። የለም ስርዓታዊ ሙስና የሚባለው የለም በሀገራችን። አሁን ከሰጠሁት ዴፊኒሽን በተለይ ቶታሊ የሀገሪቷ ፖሊሲዎች ነው የሚሸጡበት ይሄ ሙስና አይነት ማለት ነው። በምትኩም እነዚህ የመንግስት ባለስልጣናት የምንላቸው ከፍተኛ የሆነ ገንዘብ ነው የሚቀበሉበት። የህዝብ ጥቅም የሚባለው ነገር የማያስቀድሙበት ራሳቸው ባለሀብቶች ቁጥጥር ስር ሆኖ ሀገር የሚሸጡበት አይነት ሙስና ነው ይሄ። ከዚህ አንጻር ስቴት ካፕቸር የሚባለው ነገር በሀገራችን የለም ብዬ እንደ ግለሰብ እንደ ህግ ባለሙያ መናገር እችላለሁ ወይ ማለት ነው። እነዚህ በጣም ይሄ መቀነት የሚያስፈቱ አይነት ሙስናዎች አሉ የተባሉ ዴፊኒትሊ እስማማለሁኝ ማለት ነው። ቅድም ገልጬዋለሁኝ በተለያዩ ተቋማት መታወቂያ ሰጪ ያለው ይሄ ወረዳ ያሉት ቅድም ከእሱም ጋር ከተለያዩ ሌሎች አገልግሎት ሰጪ ተቋማት ኢሚግሬሽን ብንሄድ ለምሳሌ ፓስፖርት ለማውጣት የሚከናወን የጉቦ መስጠትና መቀበል ወንጀሎች ያው እንግዲህ እኛም በምርመራ ያረጋገጥ ነው ገና በእርግጥ ኬዙ ፔንዲንግ ነው እና በሱ ከእሱ ጋር ተያይዞ ባልናገር የተሻለ ስለሆነ አልፈዋለሁ። ዞሮ ዞሮ ግን አሉ አነስተኛ የምላቸው የእናቶች መቀደም የድሃ ማህበረሰቡን በድህነት ላይ ሌላ ተጨማሪ ስቃይ የሚጨምሩ ችግሮች እንዳሉ እገነዘባለሁ እኔ በግሌ ማለት ነው። ዞሮ ዞሮ ግን በሀገራችን ያለው የሙስና አይነት ምንድን ነው? እንዴት መከላከል እንችላለን? መፍትሄውስ ምንድን ነው? ተጠያቂነት እንዴት ከዚህ በበለጠ ማረጋገጥ ይቻላል የሚለው ሀገር አቀፍ ይዘት ያለው ጥናት ቢሰራ እኔም ሼር ማድረግ የምስማማበት ሀሳብ ነው።
ተወያዮቻችን በጣም አመሰግናለን። ወደ መጨረሻው ሀሳብ የመፍትሄ ሀሳቦቹ ምን ይደረጉ የሚለው ላይ መጥተናል። እንግዲህ ቅድም እንዳልኩት አቶ ሳሙኤልን ከስልካችሁ ከተቋረጠ በኋላ በድጋሚ ማግኘት አልቻለም። እርሳቸውን ብናገኝ ኖሮ የተሻሉ ይሆን ነበረ። ከተቋማችሁ አንጻር ያሉ የመፍትሄ ሀሳቦች የሚያነሱልን ነበር ብዬ አስባለሁ። አቶ ግርማ መፍትሄ ሀሳብ ምንድን ነው መደረግ ያለበት የሚለውን እናንሳ።
እኔ ሁልጊዜ እንደምለው ልጆቻችንን የሙስና ትግል ውስጥ ማሳተፍ አለብን ብዬ አምናለሁ። ልጆች የወላጆቻቸውን ገቢ የሚያውቁ አባ አማ ኬት አመጣሽ ወይም ገንዘብ ብለው የሚጠይቁ አድርገን ማሳደግ አለብን ብዬ አምናለሁ። ይሄ ደግሞ ከትምህርት ቤት መጀመር አለበት ብዬ ሁልጊዜ የምሰብከው ነው። ስለዚህ ይህንን እንደ እንትን እያቃላል ነው ማንሄድ ወደፊትም ትውልዱን ከእንደዚህ አይነት ብክለት የጸዳ አድርገን የምናሳድገው ከታች ከመሰረቱ ሲሆን ነው። ምክንያቱም አሁን ከላይ አካባቢ በመናይበት ግዜ ገና ግራጁዌት ያደረገ ተማሪ ምን ስራ ሰራለው አይደለም የሚያስበው። እንዴት ነው መኪና መገዛው ብሎ ነው የሚያስበው። እንዴት ነው ይገነጠላል ምናምን እዚህ ቦታ መንገብ ያለ ምን የተለየ የገቢ ምንጭ አለ ብሎ ነው የሚያስበው። ሶ እንደዚህ አይነት አስተሳሰቦችን ለመታገል መሰረታዊ ነጥቡ ቦታው ትምህርት ቤት ነው የሚለውን ነገር በዋነኝነት መያዝ ያስፈልጋል ብዬ አምናለሁ። ሌላው ደግሞ ህብረተሰቡ እንዲኝ እንዴት እና እንደዛ በሚልበት ጊዜ ምንም አይነት አደጋ እንደማይገጥመው ማረጋገጫ መስጠት ያስፈልጋል። እኔ ተልምዴ ማቀው ለምሳሌ እኔ የምመራው ተቋም በእንደዚህ አይነት ተጋላጭ ከሆኑ ተቋሞች አንዱ ነው። ግን ምንም የተለየ ነገር አድርገን አይደለም። እንደዚህ አይነት ነገር ሲገጥማችሁ በራችን ክፍት ነው፣ እኛ ጋር መምጣት ትችላላችሁ፣ በምትጠይቁት አገልግሎት ደግሞ ምንም ጉዳት አይደርስባችሁም ብለን ማረጋገጫ ለካስተመሮቻችን ስለሰጠን አገልግሎታችንን በሰላም እንሰጣለን ማለት ነው። ሶ ኃላፊዎች ሹመኞች ቢሮአቸውን ክፍት አድርገው እንደዚህ አይነት ነገር ሲመጣ መፍትሄ ሰጪዎች መሆን አለባቸው። ይሄንን የሚያደርጉ ከሆነ ተገልጋዮች የሚጠጉበት ኃላፊ አቤት የሚሉበት ቦታ ካለ በአገልግሎቱም ገዝቶ መጠቀም ያለበት የመጠቀም ፍላጎት ያለው ዜጋ ይኖራል ብዬ አላምንም። ይሄ በወሳኝ መልኩ ይቀንሰዋል ብዬ አምናለሁ። ያው ቅድም አቶ ገብረ እግዚአብሔር እንዳለው ሱስ ያለበት የሰጠው እንዳቦኮ ደተደብቆ ይልሳል። ስለዚህ የዚህ አይነቶቹ ብዙም ለሀገርም ለህዝብም አደጋ ናቸው የማይባል ደረጃ ማድረስ ይቻላል የሚል እምነት አለኝ። አመሰግናለሁ።
አሁን የማጠቃለያ ሐሳብ ከአቶ ግርማ ሰምተናል። የእርሶም እንደ መንግስት እንዳሉበትም ቦታ የፍትህ ሚኒስቴርም ስለሆነ የእርሶም የመፍትሄ ሐሳብ ምን መድረግ አለበት በሚል ጉዳይ ላይ የእርሶን ሐሳብ እንስማና ውይይታችንን እናጠቃል።
እንግዲህ እኔ ያው እዚህ ላይ አንደኛ እንደ መፍትሄ የምወስደው ደህንነት ማሸነፍ ነው ብዬ አስባለሁ። ይሄ ሙስና ምንጭ እና መንስኤ ደህንነት ነው። ደህንነት ውጤት ብቻ አይደለም፣ የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ። ለምሳሌ ዓለም አቀፉ የጸረ ሙስና ጥብረት ትራንስፓረንሲ ኢንተርናሽናል አወጣው በተባለው ሪፖርት ቅድም ስንመለከተው የነበረው ከ180 ሀገሮች መካከል በመጨረሻ 180 ደረጃ ላይ የሰፈረችው ሶማሊያ ናት። ያው እቺ ሀገር ያለባት የእድገት ደረጃ ያለችበት የድህነት ደረጃ ያው ሁላችንም እናውቀው ነው። ሙስና ድሆች ሀገሮችን ያጠቃል፣ ድሀ ማህበረሰብን ያጠቃል። ከዚህ አንጻር ከድህነት ጋር መታገል፣ ድህነትን ማሸነፍ፣ ሙስናን የምንከላከልበት እጅግ በጣም ዝቅ የምናደርግበት መሳሪያ ነው ብዬ አስባለሁ። ከዚህ ሪፖርት ሳንወጣ ያው ዴንማርክ በዝቅተኛው ሙስና ከሚፈጸምባቸው ሀገራት በዝቅተኛ ደረጃ ላይ የተቀመጠችው ዴንማርክ ነች። ያለችበት የእድገት ሁኔታ ሁላችንም እናውቀው። ሶ አንደኛ ሙስናን እንዴት ነው ማሸነፍ የምንችለው፣ እንዴት ነው መታገል የምንችለው፣ መቀነስ የምንችለው የሚለው ድህነትን ማሸነፍ ብሎ፣ ሁለተኛ የፍትህ አካላት አጠቃላይ ያው ማጠናከር ነው። አጠቃላይ የምርመራ አቅማቸው መርማሪ ፖሊስ ከምርመራ አቅሙ ጋር ተያይዞ አሁን ሙስና ወንጀል መግቢያ ላይ እንደገለጽ ነው ውስብስብ ከባድ በተማሩ ፕሮፌሽናል በሆኑ ሰዎች በተጠላለፈ አፈጻጸም የሚከወን ወንጀል እንደመሆን መጠን ለዚህም የሚመጥን ደግሞ የምርመራ ስልት ያስፈልጋል። ለዚህም የሚመጥን ተከራካሪ ወገን ያስፈልጋል። ለዚሁ የሚመጥን ደግሞ ፍርድ ሰጪ ፍርድ ቤት ያስፈልጋል ብዬ አስባለሁ። ዜርፎር ፍትህ አካላት ሙስናን በመታገል በሚያስችል ቁመና ለማስቀመጥ ማጠናከር ያስፈልጋል ብዬ አስባለሁ። ሶስተኛው ያው የህብረተሰብ ተሳትፎን ማጠናከር ነው። መጀመሪያ ህብረተሰቡ የሙስና ትግሉ ላይ፣ የሙስና አስከፊነት ላይ፣ የሙስና ህመም በሀገር ህልውና በህዝብ የሚያስከትለው ጉዳት የተለያዩ ግንዛቤ ማስጨበጫ መድረኮች እየተሰጠ ማህበረሰቡም የትግሉ አካል እንዲሆን ማድረግ። ድሮ እንትን የሚባል አባባል ነበር፣ የሲሾም ያልበላ ሲሻር ይቆጨዋል የሚለውና አንዳንዴ ዝም ብለና እንደዚህ አይነት ተረቶች አባባሎች ስታይ ማህበረሰቡም ይቀበለዋል። እንዴ ሙስና ወንጀል የሚያስብል ስለሆነ ሙስናን በመታገል ረገድ፣ ሙስናን በመቀየፍ ረገድ ማህበረሰቡም ንቁ ተሳታፊ ማድረግ ያስፈልጋል ብዬ አስባለሁ። ለጊዜው ያው እነዚህ በቂ ናቸው ብዬ አስባለሁ። እንደኔ በኩል
በጣም አመሰግናለሁ አቶ እግዚአብሔር። አድማጮቻችን ስትከታተሉት የቆያችሁት እንግዲህ የአሜሪካ ድምጽ ሙስና በኢትዮጵያ ያለበት ደረጃ እና የደቀነው አደጋ ምንድን ነው በሚል እንግዶችን ጋብዞ ያደረገው ውይይት ነበረ። ሶስት እንግዶችን ጋብዘን ነው ሀሳባችን ሰጡ። እንግዶችን እንደገና በድጋሚ ለማስታወስ ያክል አቶ ሳሙኤል ካሳውን ትራንስፓረንሲ ኢትዮጵያ የተባለው ተቋም ዋና ዳይሬክተር ናቸው። አቶ ገርማ ሳይፉ ደግሞ የዜማን በመወከል የዜማ ፓርቲ ስራ አስፈጻሚ አባል ናቸው። እርሳቸውም ሀሳባቸውን አካፍለናል። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ህግ ናቸው። ሶስቱንም እንግዶች በጣም ከልብ አመሰግናለሁ። በእርግጥ የአቶ ሳሙኤል ካሳውን በሁለት ጉዳዮች ላይ ሀሳባቸውን ከሰጡን በኋላ ስልካቸው በመቋረጡና ከዛ በኋላ ደግመንም ለማስገባት ጥረት ባደረግንበት ሁኔታ ውስጥ ባለመሳካቱ ከዛ በኋላ መልሰን አላገኘናቸውም። ነገር ግን በሁለት ጉዳዮች ላይ ሀሳባቸውንም አንጸባርቀውልናል። ለነበረን ቆይታ እንግዶቻችንም በጣም በአሜሪካ ድምጽ አድማጮቻችን ስም ከልብ አመሰግናለሁኝ። ለሰጣችሁንም ሀሳብ እናመሰግናለን። እኛም በቀጣይ በሌሎች ጉዳዮች ላይ ሌሎች ርዕሰ ጉዳዮች ይዘን የምንመለስ ነው የሚሆነው። አድማጮቻችን፣ ይህን ውይይት እየመራው አብሬያችሁ ከእናንተ ጋር ቆይታ ያደረግኩት አስማማኝ ነው ነበርኩኝ። የስቱዲዮ የድምጽ ቅንብሩን ደግሞ ንጉሴ ታምሬ በአብሮን ነበር ቆይታ ያደረገው። አብራችሁ ስለነበራችሁ በጣም እናመሰግናለን። በሌላ ጊዜ በሌላ ርዕሰ ጉዳዮች ሌሎች እንግዶችን መጋበዝ ወደ እናንተ የሚመጣ ነው የሚሆነው። ለዛሬ ለነበረን ቆይታ ከልብ እያመሰገንኩ በዚህ ሰናበታለሁ። መልካም ጊዜ ይሁንላችሁ።